ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 10 2009 ዓ.ም ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልኝ ክብራትና ክብራን፣ እኔም ሰሎሞን አባተ ነኝ።
ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባህር መጣላቸውንና ከመካከላቸው እስካሁን 19 ሰው መሞቱ መረጋገጡን የዓለም የስደተኞች ጉዳይ ድርጅት IOM አስታውቋል።
የዛሬዎቹ 180 ናቸው፣ የትላንት ደግሞ 120 ናቸው። ህገወጦቹ አሸጋጋሪዎች ሻቡዋ ዳርቻ አካባቢ ባህሩ ውስጥ ዘረገፏቸው። የዛሬዎቹ ሁሉም ኢትዮጵያውያን ናቸው።
ሊና ኩሳ የዓለም የፍልሰት ድርጅቱ የIOM የአደን የአጣዳፊ ጊዜ ድጋፍ ሰጪ ናቸው። በአብይ ርዕስ ዘገባ ይዘናል።
አሁን ትንሽ ጠንከር ብሎ የወጣው በአማራ ክልል ውስጥ አሁን ሰዓት ድረስ ባለኝ ተጨባጭ መረጃ ምስራቅ ጎጃም ላይ የሸበል በረንታ ወረዳ፣ ቢቼና ወረዳ፣ ደብረ ወርቅ ወረዳ፣ ረቡ ገበያ ወይም ስናን ወረዳ፣ መርጦ ለማርያም፣ ሞጣ ቀራኒዮ፣ ፈለገ ብርሃን፣ እነዚህ ሙሉ በሙሉ ያው ሱቆችና አጠቃላይ የንግድ እንቅስቃሴዎች አሁን በዛሬ ዕለት ተዘግተው ነው የዋሉት።
የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የህዝብ ግንኙነት ኃላፊው አቶ አዳነ ጥላሁን ናቸው። ኢትዮጵያ በአማራና በኦሮሚያ ክልሎች በተለያዩ ከተሞች የንግድ ቤቶችና የህዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች የገለጹ የአካባቢዎቹ ነዋሪዎች የተወሰዱ ድምጾች ናቸው።
በመጽሔት ዘገባ ይዘናል። አሁን ለአርዕስተ ዜናው አዲስ ወዳንተ።
ቀደም ሲል ካሰማነው ከፍልሰተኞች ዜና ሌላ በኢትዮጵያ አስቸኳይ ምግብ ፈላጊዎች ቁጥር ከ7.8 ወደ 8.5 ከፍ ማለቱ ተገለጠ። አወዛጋቢው የኬንያ ምርጫ ውጤት ነገ አርብ ይፋ ይሆናል ተባለ። በዩናይትድ ስቴትስ ጓም ግዛት ላይ የምተኩሳቸውን ሚሳኤሎች አዘጋጅቼ ጨርሻለሁ ትላለች ሰሜን ኮሪያ።
አመሰግናለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስተማራችሁ።
በኢትዮጵያ ተከስቶ በቆየው ድርቅ ያስቸኳይ ጊዜ ምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ7.8 ሚሊዮን ወደ 8.5 ሚሊዮን ከፍ ብሏል። የተከሰተው የሰብአዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞትም ሁኔታውን አባብሷል። እስክንድር ፍሬው ዘገባ አለው።
አዲሱ የሰብአዊ ድጋፍ ሰነድ HRD ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። በዚህም መሰረት ጥር ላይ 5.6 የነበረው በኋላም ወደ 7.8 ያደገው ያስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር አሁን 8.5 ሚሊዮን መድረሱ ተጠቁሟል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከ5 ዓመት በታች የሆነ ህፃናትም ለተመጣጣኝ ምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር ምክንያት የተባሉ ነጥቦችም በሰነዱ ተዘርዝረዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልጋ ቃይ ወረዳዎች በዚያ ወቅት የጣለው ዝናብ አነስተኛ እንደነበር ተመልክቷል። በዚህ የተነሳ ደግሞ ሰነዱ እንደሚያሳየው በዚያ የሚገኙ አባወራዎች የምግብ ዋስትናቸው ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ፣ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ በሰነዱ ተጠቁሟል። እንደ ሰነዱ የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት ከአሁን ጀምሮ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሻገረ 183 ሚሊዮን ዶላር መኖሩ፣ 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ያስረዳል። እናም የሚቀረው ገንዘብ 371 ሚሊዮን ዶላር መሆኑን ነው ሰነዱ የሚጠቁመው። የተከለሰው የሰብአዊ ድጋፍ ሰነድ HRD ይፋ የተደረገው የተደረገው ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን $137 ሚሊዮን እርዳታ ይፋ ባደረገች ማግስት ነው። እስከ ታህሳስ 2017 ድረስ ያስፈልጋል ከተባለው $371 ሚሊዮን አንጻር ይህ ድጋፍ እንዴት እንደሚሰላ ግልጽ አይደለም። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን እንደዚሁም በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ኃላፊዎችን ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባህር መጣላቸውንና ከመካከላቸው እስካሁን 19 ሰው መሞቱ መረጋገጡን የዓለም የፍልሰት ድርጅት IOM አስታውቋል። ትናንትም 120 ኢትዮጵያውያንና ሶማሊያውያን ተመሳሳይ አድራጎት እንደተፈጸመባቸውና ከነዚህም ውስጥ ከ50 በላይ እንደሞቱ ድርጅቱ አመልክቷል። በሁለቱ አደጋዎች 69 ሰው ሕይወት መጥፋቱ መረጋገጡንና አብዛኞቹ ኢትዮጵያውያን መሆናቸውን IOM ገልጿል። በአብይ ርዕስ ዝርዝር ይዘናል።
ካርጊል የተባለው በኮሎራዶ የሚገኘው ግዙፉ ስጋ በቆርቆሮ ያሸገ የሚልክ ፋብሪካ የእስልምና እምነት ተከታይ የሆኑ ሶማሊያ አሜሪካውያን ሰራተኞቹን ፋብሪካው ውስጥ ሶላት እንዳያደርሱ በመከልከሉ የሲቪል መብቶቻቸውን ረግጧል ሲል የዩናይትድ ስቴትሱ የሰራተኞች መብት ኮሚሽን ከድምዳሜ ደርሷል። ኮሚሽኑ ከዚህ ውሳኔ ላይ ደረሰው አለቃቸው ከእንግዲህ በኋላ በምሳ እረፍት ጊዜያችሁ መጸለይ አትችሉም የተባሉ 150 የሚሆኑ ሶማሊያ አሜሪካውያን ሰራተኞች ስራቸውን ለቀው ከሄዱ ከሁለት ዓመታት በኋላ መሆኑ ነው። ካርጊል ያን ተከትሎ ጨርሶ እንዲሰናበቱ መወሰኑም አይዘነጋም።
የኬንያው ምርጫ የድምጽ አሰጣጥ ኤሌክትሮኒክ ስርዓት ከአንድ ሳምንት ቀደም ሲል ሰርጎ ገብ ጥቃት ቢፈጸምበትም በውጤቱ ላይ ያሳደረው ተጽዕኖ የለም ሲሉ የምርጫ ኮሚሽኑ ሊቀመንበር አስታወቁ። ጥቃቱ ውጤቱን ለማስቀየር ሞክሯል ሲሉ ዛሬ ሐሙስ ናይሮቢ ውስጥ በተጠራ ጉባኤ ለጋዜጠኞች የገለጹት ሊቀመንበሩ ዋፉላ ቼቡካቲ ምንም ዝርዝር ሳይሰጡ ሙከራው አለመሳካቱን ብቻ ነው የገለጹት። ይህ በእንዲህ እንዳለ ኬንያውያን ለብዙ ሕይወት መጥፋት ምክንያት የሆነው ምርጫ ተጭበርብሯል በሚል ቅሬታ ላይ ሆነው ዛሬም አጠቃላይ ውጤቱን እየተጠባበቁ መሆናቸው ታውቋል። ኮሚሽኑ ግን ከትናንት ረቡዕ ጀምሮ ፕሬዚደንት ኡሁሩ ኬንያታ ምርጫውን 54% ለ44.8% በሆነ ውጤት እየመሩ መሆናቸውን ነው እየገለጸ ያለው። ተቃዋሚው ራይላ ኦዲንጋ ግን የምርጫ ውጤቱ የተጭበረበረ መሆኑን በመግለጽ ኮሚሽኑ ላይ ያሰሙትን ክስ እንደቀጠሉ ናቸው። ይህ በእንዲህ እንዳለ የኬንያ ፕሬዝደንታዊ ምርጫ ውጤት ነገ አርብ በይፋ ይነገራል ተብሎ ይጠበቃል። የምርጫ ኮሚሽኑም ቀደም ሲል በኤሌክትሮኒክስ መሳሪያ ከተላኩለት ውጤቶች ጋር አመሳክሮ ለማረጋገጥ በሀገሪቱ ከሚገኙ የድምፅ መስጫ ጣቢያዎች በይፋ የተፈረመባቸውን ዋና ቅጾች በሙሉ እየተጠባበቀ መሆኑን አስታውቋል። ተቃዋሚዎች ግን ትክክለኛው አሸናፊ በእጩነት ያቀረቧቸው ራይላ ኦዲንጋ መሆናቸውን ዛሬም አስገንዝበዋል። ለአሜሪካ ድምፁ ጂል ክሬግ ዘገባ አለን፣ በመጽሔት ይቀርባል።
በዚህ ላይ መጽሔት ዘገባ የለውም፣ በዜናው ብቻ እናጠቃልለዋለን። እሺ፣ ወደ በኋላ ዘገባ ይኖራል። አጭር ዘገባ አይደለም ያለው። ሰሜን ኮሪያ 4 ቦሊስቲክ ሚሳይሎች ጓም በተባለው የዩናይትድ ስቴትስ ግዛት ላይ ለመተኮስ ያለኝን እቅድ እያጠናቀቅኩ ነው ስትል ዛሬ ተናግራለች። በፒዮንግያንግ እና በዋሽንግተን መካከል በሚካሄደው የቃላት ጦርነት መካከል አዲሱ ትንኮሳ መሆኑ ነው። ሰሜን ኮሪያ ባልተለመደ ሁኔታ ስለ እቅዷ በዝርዝር ተናግራለች። በአንድ ሳምንት ጊዜ ውስጥ ሁዋሶንግ 12 የተባለው ሚሳይል በጃፓን በኩል አልፎ 3300 ኪሎ ሜትር ርቆ በሚገኘው ጓም ላይ ለመተኮስ የሚያስችል እቅድ ለሰሜን ኮሪያው መሪ ኪም ጆንግ ኡን ይቀርባል ስትል ሀገሪቱ አስታውቃለች። ሚሳይሎቹ ከጓም በጓም የባህር ጠረፍ 30ና 40 ኪሎ ሜትሮች ላይ ያርፋሉ ሲል የመንግስት ሚዲያው ተናግሯል። ጓም 163,000 ህዝብ የሚኖርባት ግዛት ስትሆን 7,000 የዩናይትድ ስቴትስ ወታደራዊ ሰራተኞች በባህርና በአየር ሰፈሮች ሰፍረው ይገኛሉ። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ዝርዝር ዘገባ ይኖራታል ወደ ኋላ ላይ።
የዝላቲካ ሆክ ዘገባ በአዳነች ፍስሐዬ ቀጥሎ ይቀርባል።
ዩናይትድ ስቴትስ የሰሜን ኮሪያን ዛቻ በእሳትና በቁጣ ምላሽ ትሰጣለች ሲሉ ፕሬዚደንት ትራምፕ ያሰሙትን የዛቻ ምላሽ ተገቢ ነበር ሲል የአሜሪካ የውጭ ጉዳይ ሚኒስቴር ትናንት ተከላክሏል። ሰሜን ኮሪያ ጓም የተባለውን የዩናይትድ ስቴትስ ግዛት እንድታጠቃ እንደምትችል አስታውቃለች። ሁለት የአሜሪካ ስትራቴጂያዊ ወታደራዊ ሰፈሮች በግዛቱ ይገኛሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖርት ያብራራሉ።
Let's consider what is alarming.
አሳሳቢ ሊሆን የሚችለው ነገር እንየው። አሳሳቢ የሚሆነው ባለፈው አመት ከሁለት ወራት ባነሰ ጊዜ ውስጥ ሁለት የኒውክሊየር መሳሪያዎች ለሙከራ መተኮሳቸው ነው። በመሰረቱ ቻይና ውስጥ የመሬት ነውጥ ሲከሰት እንኳን ሌላ የኒውክሊየር መሳሪያ ሙከራ ነው የሚሉ ብዙ ጥያቄዎች ከሁላችሁም በኢሜልና በስልክ ሲቀርቡልኝ ቆይተዋል። ይህን ያክል ከባድ ጉዳይ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ቀጥለውም የሰሜን ኮሪያ የኒውክሊየር መሳሪያ ለአሜሪካ ብቻ ሳይሆን ለመላ ዓለም አቀፍ ማህበረሰብ አደጋ ነው። ሰሜን ኮሪያ የዩናይትድ ስቴትስ ግዛትን ለማጥቃት ላሰማችው ዛቻ ፕሬዚደንት ትራምፕ ጠንካራ ምላሽ መስጠታቸውን የፈረንሳይ መንግስት ትላንት አሞግሷል። ይሁንና ሰላማዊ መፍትሄ እንዲገኝለት መክሯል። ጃፓን ጀት ተዋጊ አይሮፕላኖችና የአሜሪካ ሱፐርሶኒክ የቦምብ ድብደባዎች የተሳተፉበት በህብረት የአየር ልምምድ ማካሄዳቸውን ገልጻለች። ልምምዱ ታዲያ ደቡብ ኮሪያውያንን ማሳሰቡ አልቀረም። አንድ ደቡብ ኮሪያዊ የተሰማቸውን ገልጸዋል።
Someone who's just about to join the national service or someone
አሁን ብሔራዊ አገልግሎት የሚጀምር ሰው እንደሆነ ይመጣን አሁን በመካሄድ ላይ ባለው ችግር የማገለግልና አስተዋጽኦ የማድረግ ቢሆንም ማስፈራቱ አልቀረም።
አንዲት ሴት ደግሞ
"저는 남자친구가 지금 군대
የፍቅር ጓደኛዬ የሀገሪቱን ደህንነት ለመጠበቅ በውትድርና ስራ እያገለገለ ነው። ቅርቤ የሆነ ሰው ስላለበትም ያሳስበኛል። እንደ ዜጋ ደግሞ በዜና እምሰማው ወሬ ያስጨንቀኛል."
ሩሲያ ውጥረቱን ለማርገብ ዲፕሎማሲያዊ መፍትሄ እንዲኖር ጥሪ አድርጋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ግን የሰሜን ኮሪያው መሪ የዲፕሎማሲ ቋንቋ የሚረዱ አይመስልም ብለዋል።
በመጨረሻም አሁን ስቱዲዮ ተገባን የደረሰን ዜና አለ። በኢትዮጵያ በባቢሌና ሐረር ከተሞች መካከል ያለው መንገድ በመንግስቱ የጸጥታ ኃይሎች መዘጋቱን በአዲስ አበባ የአሜሪካ ኤምባሲ ለዜጎቹ ደህንነት ባወጣው ማስጠንቀቂያ ገልጧል። የመከላከያ ኃይሎች አካባቢው እየደረሱ መሆናቸውን በመንገዶቹም መተላለፍ እንደማይቻል ኤምባሲው ጨምሮ ገልጧል። በባቢሌና ሐረር መካከል መንገዶች የተዘጉበት ምክንያት በአካባቢው ከባድ ውጊያ እየተካሄደ በመሆኑ ነው ሲል በኢትዮጵያ የአሜሪካ ኤምባሲ ዛሬ ባወጣው የጉዞ ማስጠንቀቂያ አብራርቷል። ለሰዓቱ ያለን ዜናም በዚህ አበቃ። ይህ ከአሜሪካ ድምጽ ራዲዮ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 4 2009 ዓመተ ምህረት ምሽት ፕሮግራም ነው።
ኢትዮጵያ ውስጥ ሙሉ የፀሐይ ግርዶሽ የነበረው የዛሬ 57 ዓመት ነበር። በ1952 ዓመተ ምህረት መሆኑ ነው። መጪው ከ140 ዓመት በኋላ ይጠበቃል። ያለፈው ከነበረበት ከ200 ዓመት በኋላ መሆኑ ነው። የፊታችን ነሐሴ 15 ዩናይትድ ስቴትስን የሚያቋርጥ የፀሐይ ግርዶሽ ይኖራል።
ና የሚቀጥለው እንደዚሁ ቶታል ግርዶሽ የሚሆነው ማርች 12 2158 ኢትዮጵያ አቆጣጠር ማለት ነው።
ዶክተር ቡሩክ ላቀው በናሳ ተመራማሪና የሥራ ኃላፊ ናቸው። በምሽቱ የሳይንስ ክፍለ ጊዜ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባህር መጣላቸውንና ከመካከላቸው እስካሁን 19 ሰዎች መሞታቸው መረጋገጡን የዓለም የስደተኞች ጉዳይ ድርጅት IOM አስታውቋል። ትናንትም 120 ኢትዮጵያውያንና ሶማሊያውያን ተመሳሳይ አድራጎት እንደተፈጸመባቸውና ከነዚህም ውስጥ ከ50 በላይ እንደሞቱ ድርጅቱ አመልክቷል። በሁለቱ አደጋዎች የ69 ሰዎች ህይወት መጥፋቱ መረጋገጡንና አብዛኛዎቹ ኢትዮጵያውያን መሆናቸውንም አይኦኤም ገልጧል። ጽዮን ግርማ የዓለም የፍልሰት ጉዳይ ድርጅት አይኦኤም የየመንና የጄኔቫ ተወካዮችን አነጋግራ ተከታዩን ዘገባ አጠናቅራለች።
የመን የሚገኘው የዓለም አቀፉ ፍልሰት ጉዳዮች ድርጅት አይኦኤም ቢሮ ለአሜሪካ ድምጽ እንዳስታወቀው ይህ እጅግ አሳዛኝ ሁለት አደጋ ይደረሰው በ24 ሰዓት ውስጥ ነው። ማምሻውን ሁኔታውን ከየመን ያስረዱን የድርጅቱ የአደን ያጣዳፊ ጊዜ ድጋፍ ሰጪ ኃላፊ ሊና ኮሃስ በዛሬው ዕለት ብቻ 180 ኢትዮጵያውያን ስደተኞች የመንን ለመሻገር ሲሞክሩ ህገወጥ አሸጋጋሪዎቹ ባህር ውስጥ እንደገፈተሯቸው ነው። ጄኔቫ የሚገኘው የድርጅቱ የመረጃ ቃል አቀባይ ኃላፊ ኦሊቪያ ሂደን በበኩላቸው እስካሁን መረጃ እያጠናከሩ እንደሆነ ገልጸው በዛሬው ዕለት አደጋው የደረሰው በ160 ኢትዮጵያውያን ላይ መሆኑን ተናግረዋል።
And the tragedy today, it was all Ethiopians.
በዛሬው ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው።
በዚህ አደጋ የሟቾቹን ቁጥር ለማጣራት ከፍተኛ ጥረት እየተደረገ መሆኑን የተናገሩት ኃላፊዋ እስካሁን መሞታቸውን በእርግጠኝነት መናገር የምንችለው አስክሬናቸው የተገኘው ነው ብለዋል።
Today was a similar situation where staff who regularly patrol these beaches try and help.
በዛሬው ዕለት የደረሰው ሁኔታ ከትናንቱ ተመሳሳይነት ያለው ሲሆን ረዳት የሌላቸውን ፍልሰተኞች ለመርዳት በባህር ዳርቻ የሚሰሩ ባልደረቦቻችን 6 አስክሬኖችን የባህር አሸዋ ላይ ወድቀው አግኝተዋል። በህይወት የተረፉትንም አግኝተው አነጋግረዋል። አስቀድሞ 50 ሰዎች የደረሱበት አይታወቅም ብለዋቸው ነበር። አሁን የተረጋገጠው የደረሱበት የማይታወቀው ሰዎች ቁጥር 13 ነው።
አያይዘውም በትላንትናው ዕለት 90 ኢትዮጵያውያንና 50 ሶማሊያውያን እንዲሁ ተገፍትረው የተጣሉ መሆኑን ገልጸው ከነዚህ ውስጥ የተወሰኑት ሟቾች በባህሩ ዳርቻ ተቀብረው መገኘታቸውን ተናግረዋል።
Of the people yesterday, up to 50 died.
በትናንትናው ዕለት ከሞቱት 50 ሰዎች መካከል ባልደረቦቻችን ወደ 30 የሚጠጉ አስከሬኖችን አግኝተዋል። ከ50ዎቹ የተቀሩት ግን የደረሱበት የማይታወቅ ናቸው።
የድርጅቱ የእርዳታ ሰራተኞች በስፍራው ሲደርሱ ከአደጋው የተረፉት ግማሾቹ ቦታውን ለቀው ጉዟቸውን መቀጠላቸውን ገልጸው ከአደጋው ተርፈው ላገኙአቸው የሕክምናና የምግብ እርዳታ አድርገው እንደለቀቋቸውም ገልጸዋል። የአደን አጣዳፊ ድጋፍ ሰጪዋ ሊና በበኩላቸው ከአደጋው ተገኝተው በህይወት ለተረፉት እርዳታ መለገሳቸውንም ገልጸዋል።
የዛሬዎቹ 180 ናቸው። ትላንት ደግሞ 120 ናቸው። ህገወጦቹ አሸጋጋሪዎች ሻቡዋ ዳርቻ አካባቢ ባህሩ ውስጥ ዘረገፏቸው። እኔ የምግብም የህክምና መርዳታ ሰጥቻቸዋለሁ። የዛሬዎቹ ሁሉም ኢትዮጵያውያን ናቸው። ትላንት 90ዎቹ ነበሩ ኢትዮጵያውያን። እርዳታውን ከሰጠናቸው በኋላ ወደ ፈለጉበት መሄድ ይችላሉ።
በአጠቃላይ እስካሁን በደረሰው አደጋ የ69 ህይወት ማለፉን መረጋገጡን ኃላፊዎቹ ገልጸው በህይወት ተርፈው መንገዳቸውን ቀጥለዋል ተብሎ የሚገመተው ቁጥር 131 እንደሆነም ተናግረዋል። ሁለቱም ኃላፊዎች እንደሚያስረዱት ቁጥሩን በተመለከተ እስካሁን የተጣራ መረጃ ለማጠናከር ጥረት እየተደረገ መሆኑን ሲሆን አደጋው ግን እጅግ አሳዛኝ ነው ብለውታል። የስደተኞቹም አማካኝ እድሜ 16 መሆኑንም አስተውቋል። ድርጅቱ ይህንኑ በተመለከተ በዛሬው ዕለት ባወጣው ዘገባ ከጥር ወር ጀምሮ 55000 ስደተኞች ከአፍሪካ ቀንድ ወደ የመን መሰደዳቸው ነው።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ መድብ አራተኛ ወንጀል ችሎት አቶ በቀለ ገርባ ያቀረቡትን የዋስ መብት ጥያቄ ዛሬ ውድቅ አደረገ። አቶ በቀለ ገርባ ውሳኔው ምንም እንዳላስጠነቃቸውና ይጠብቁት የነበረ መሆኑንም ለፍርድ ቤቱ ገልጠዋል። ጠበቆቻቸው ይግባኝ እንደሚሉ አሳውቀዋል። መለስካቸው አምሃ ነው ዝርዝሩን ያከለለ።
ለሳምንታት ሲንከባለል የቆየው አቶ በቀለ የዋስ መብታቸው እንዲከበርላቸው ያቀረቡት ጥያቄ ፍርድ ቤቱ ውድቅ እንዳደረገው በዛሬው ችሎት አስታወቀ። ፍርድ ቤቱ የሁለቱም ወገኖች ክርክር እንደመዘነ በሚያሳይ መልኩ ትችቱን ለችሎቱ አሰምቷል። በዚህ መሰረት ያቶ በቀለ ገርባ ጠበቆች ደንበኛቸው የዋስፈታቸውን ተጠቅመው ጉዳያቸውን በውጭ ሆነው እንዲከታተሉ ጥያቄያቸውን ሲያቀርቡ የጥያቄያቸው የህግ መሰረቶች ናቸው ብለው ያሰፈሯቸውን የክርክር ነጥቦች ፍርድ ቤቱ ወደ ኋላ ተመልሶ አስተውሷል። በተቃራኒው ማቃቤ ህግ የተከሳሽ ጠበቆች ያቀረቡትን የዋስ መብት ጥያቄ በምን የህግ መሰረት እንደሚቃወም የደረደራቸውን የክርክር ነጥቦች ፍርድ ቤቱ አውስቷል። የመጨረሻውን የፍርድ ቤቱን ውሳኔ ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱል ጀባር ሁሴን እንዲህ ያስታውሱታል።
መጨረሻ ላይ ፍርድ ቤቱ የዋስትና ጥያቄ አቶ በቀለን ዋስትና ጥያቄ የነፈገው አቃቤ ህግ ሁለተኛና ሶስተኛ ነጥቦችን መሰረት በማድረግ ነው። ይሄንንም እንድን ያለው ፍርድ ቤቱ አንደኛ ከውጭ ሀገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው። ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ህግ ያነሳውንም ሁለቱም ጥያቄዎች ፍርድ ቤቱ አምኗል የሚል ነው።
አቶ አብዱል ጀባር ሁሴን እንደ ህግ ባለሙያ የተሰጠውን ውሳኔ እንዴት እንደሚመለከቱትም ሐሳባቸውን ለአድማጮች እንዲገልጹ ጋብዣቸው ነበረ።
አንደኛ ነገር ይሄ ከውጪ ያሉ ድርጅቶች እና ግለሰቦች ጋር የተባለው በብይኑ ጊዜ ፍርድ ቤቱ ይሄን አሳምሮ ከሽብር ወንጀል ስር እሳቸውን ሲያወጣቸው አንቀጹን ሲቀይር ራሱ በደንብ ብሎታል። አቶ በቀለ ከዚህ ኦነግ አባል የሆነ ወይ አመራር ከሆነ ግለሰብ ጋር ተገናኝተዋል ተብሎ በማስረጃ የተረጋገጠ ነገር ባለመኖሩ፣ እሱ ብቻ አይደለም ሄደው አሜሪካን ሀገር ንግግር ያደረጉት ኦሳ የሚባል ድርጅት የኦነግ ድርጅት ስለመሆኑ በማስረጃ ስላልተረጋገጠ ሽብር ወንጀል ውስጥ አንቀጽ ስር ሊገባ ስለማይችል ወደ መደበኛው የወንጀል ህግ አንቀጽ የቀየረውም በዚህ ምክንያት ነው። ይህንን ጉዳይ ነው እንግዲህ መልሰው ዛሬ ለዋስትናም ፍርድ ቤቱ ይጠቀምበት።
አክለውም አቃቤ ህግ በሁለተኛ ደረጃ አቶ በቀለ በዋስ እንዳይለቀቁ የተቃወመበት ምክንያት የፍርድ ቤቱ ውሳኔ መነሻ እንደሆነ ይገልጻሉ። አቃቤ ህግ እንዳቀረበው ክርክር ከሆነ አቶ በቀለ በዋስ እንዲፈቱ ቢደረግ ካላቸው ግንኙነት አኳያ ወደ ውጭ ሊሄዱ ስለሚችሉ ተመልሰው ፍርድ ቤት አይቀርቡም የሚል እምነት ነበረ። አቶ አብዱል ጀባር እንደሚሉት ግን የአቶ በቀለ ባህሪ እና የቀደሙ ድርጊቶቻቸው ይህንን አያመለክቱም። አቶ በቀለ ከዚህ በፊትም ታስረው የተፈቱ መሆናቸው፣ ወደ ውጭ ሀገርም ሄደው ተመልሰው የመጡ መሆናቸው ሲታይ በእርሳቸው ላይ ይህን ግምት ለመስጠት የሚቻል አልነበረም ይላሉ። አቶ በቀለ ይህ ውሳኔ እንደተሰጣቸው የተሰማቸውን ለፍርድ ቤቱ አስታውቀዋል። በእሳቸው አነጋገር ገና ይህ ጉዳይ በፌዴራል ፍርድ ቤት እንዲታይ ተብሎ ስንቀርብ በመቃወሚያችን ላይ ያስገነዘብነው ቁም ነገር ነበረ። ይኸውም ተፈጸመ የተባለው ወንጀል የተከሰተው በኦሮሚያ ክልል ነው። ሕገ መንግሥቱን መሠረት አድርገንም ይህን ጉዳይ የኦሮሚያ ክልል በውክልና ሊያው የሚችል ጉዳይ ነው። ይህንን ብለን የተከራከርነው ይህ ፍርድ ቤት ፍትሐዊ የሆነ ውሳኔ ይሰጠናል ብለን ስለማናምን ነበረ። ይህ ፍርድ ቤት ያን ጊዜም ይህንን ክርክር አልተቀበለውም። ስለዚህ የዛሬ ውሳኔ ስጠብቀው የቆየው ስለነበረ ምንም አላስደነቀኝም። ወደ ፍርድ ቤት የምንመላለሰው ለዓለም ሕብረተሰብ የፍርዱን ሂደት ለማሳወቅ ብለን ነው እንጂ ፍትህን ከእናንተ እናገኛለን ብለን አልነበረም ብለዋል። የአቶ በቀለ ገርባ ጠበቆች ጉዳዩን በይግባኝ ወደ ፌዴራል ጠቅላይ ፍርድ ቤት ይዘውት ለመሄድ እንደተስማሙም አቶ አብዱል ጀባር ሁሴን ተናግረዋል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ፖሊስ በከባድ የሙስና ወንጀል ተጠርጥረው በተያዙት 43 ሰዎች ላይ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ ፈቅዶለታል። የተጠርጣሪ ጠበቆች የተለያዩ ምክንያቶችን በማቅረብ ፍርድ ቤቱ ሌላ የ14 ቀን ተጨማሪ የምርመራ ጊዜ ለፖሊስ እንዳይፈቅድለት ተከራክረው ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ መጽሔቱ ተሸጋግረናል። በቅርቡ በመንግሥት የተጣለውን የግብር ግምት በመቃወም በአማራ ክልል በርካታ ከተሞች በዛሬው ዕለት የንግድ ድርጅቶች ተዘግተው መዋላቸውን በአካባቢዎቹ የሚንቀሳቀስ አንድ የፖለቲካ ድርጅት አመልክቷል። መንግሥት እየወሰደ ያለውም እርምጃ ለችግሩ መፍትሄ የሚያስገኝ አይደለም ሲል ተችቷል። በርካታ የንግድ ድርጅቶች ባለቤቶች የታሰሩባትን የባህር ዳር ከተማ ጨምሮ በተባሉት ከተሞችና አካባቢዎች በዛሬው ዕለት ያለው ሁኔታ ማምሻውን ለአሜሪካ ድምፅ ራዲዮ የገለጡት የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የሕዝብ ግንኙነት ኃላፊ አቶ አዳነ ጥላሁን ናቸው። አሉላ ከበደ ነው ያነጋገራቸው።
አቶ አዳነ በባህር ዳርና ሌሎች አካባቢዎች በመስራቅ ጎጃም በምዕራብ ጎጃም በአሁኑ ሰዓት ያለውን ሁኔታ ድርጅታችሁ እየተከታተለ መሆኑን ነው መረጃ የደረሰን። እርሶስ ከሚያውቁ ድረስ በዚህ ሰዓት በእነኚህ አካባቢዎች ያለው አጠቃላይ ሁኔታ ምን ይመስላል?
በአሁኑ ሰዓት በተለይ በዚህ በግብር አተማመን የተነሳ በጣም ከፍተኛ የሆነ ህዝባዊ ቅሬታ በሁሉም ቦታዎች ላይ አለ። ከዛ ውጪ ግን አሁን ትንሽ ጠንከር ብሎ የወጣው በአማራ ክልል ውስጥ ምስራቅ ጎጃም ላይ በዛሬው ዕለት እንደውም እስካሁን ሰዓት ድረስ አንደጋ እስከምንገናኝ ድረስ ባለኝ ተጨባጭ መረጃ ምስራቅ ጎጃም ላይ ሸበል በረንታ ወረዳ፣ ይቼና ወረዳ፣ ደብረ ወርቅ ወረዳ፣ ረቡዕ ገበያ ወይም ስናን ወረዳ፣ መርጦ ለማርያም፣ ሞጣ ቀራኒዮ፣ ፈለገ ብርሃን እነዚህ ሙሉ በሙሉ ሱቆችና አጠቃላይ የንግድ እንቅስቃሴዎች በአሁን በዛሬው ዕለት ተዘግተው ነው ያሉት። ደብረ ማርቆስም ይሄ ችግር አለ ተዘግቷል። ዳንግላ፣ ደንበጫም፣ ረቡዕ ገበያ የሚባሉ እነዚህ ሁሉ ጎጃም ውስጥ የሚገኙ አካባቢዎች ነጋዴዎች ያው ሱቃቸውን ዘግተው ነው እንትን የሚገኙት። ባህር ዳር ከተማ አሁን ባለኝ መረጃ 20 ነጋዴዎች ታስረዋል። ከእነዚህም ውስጥ አንዱ ባህር ዳር ላይ የመጀመሪያው ዘመናዊ ሆቴል የሰሩት የድጋየው ሽባባ አባት ለአርቲስት ቢዥም ላስዛን አባት ጀምሮ 20 ነጋዴዎች እንደታሰሩ መረጃው አለኝ። አሁን አንተ ጋር እስከምነጋገርበት ድረስ
ዋናው ቀደም ብሎ የታየው ከአለፈው ሰኞ ጀምሮ የንግድ ድርጅቶች መዘጋትና የቤት ውስጥ መቀመጥ አድማ ተደርጎበታል የተባለው ባህር ዳርም ሰዎች እየታሰሩ ነው ብለዋል። 20 ያህል ሰዎች የሚታወቁ ሰው ጠርተዋል። ምንድን ነው ምክንያቱ እነኚህ ሰዎች የታሰሩበት ድርጅታችሁ እስካጣራው ድረስ?
ያው ለመሆኑን በአዳስ ቀደም ሲል ጀምሮ ነው ወደዚህ ወደ ቤት ተቃውሞ የገባው ህዝቡ ምንድን ነው ያጠይቀን? በተለይ ትላንትና ሆቴል ዘግቶ ነበር እሳቸው ነው የተባለው። ሆቴላቸው የድብ አንበሳ ሆቴልም ማለት ነው። እና በዚህ መልክ ነው ሁሉንም ጠቅላላ ሰዎች የሚያሰሯቸው። በጥቅል ስታየው አሁን ትንሽ እየሰፋ ነው። አሁን ምስራቅ ጎጃም እና ባህር ዳር አካባቢ ያለው ነገር ወሎ ውስጥ ለምሳሌ ኮምቦልቻ ዛሬም ዝግ ነው። 4ኛ ቀኑ ነው የሰሜን ወሎ ከተማ የሆነ ወልዳያ ላይ አሁንም 4ኛ ቀኑ ነው። ነጋዴዎች ዝግ ናቸው። ትናንት በዚህም ለምንዘጋቸው የሚል 2 ሰዎች ታስረው ነበር። ከምሽቱ 2 ሰዓት ላይ እንደለቀቋቸው ነው ያለኝ። ዋርዳ የሚባል ወረዳ አለ። እዚያም አካባቢ ላይ ሱቆች ተዘግተዋል። የማስፈራራትም ስለተደረገ በዛሬው ዕለት ግማሽ የተከፈተ አለ፣ የተዘጋም አለ። እንደውም ትናንትና በምን እንደሆነ አላውቅም አንድ የፖሊስ ባልደረባ ከምሽቱ 1 ሰዓት እስከ 3 ሰዓት ድረስ ከተማዋን መሳሪያ ይዞ ህዝብ ሲያምሳት እንደነበረ ሁሉ የምቻም አይደለም። ለምሳሌ ባሬቱታም አቅርቡ ተብሎ በዚሁ ይሄ በተመኑ ማለት ነው በግብሩ እዛው ዋርላ ላይ 4000 ብር የተጣለበት ሰው ቅሬታ ቢያቀርብ አቤቱታ ስላቀረብኩ ተብሎ 7000 ብር እንድከፍል የተደረገም አለ። 2000 ብር ተጣልቢ ብላ አቤቱታ ያቀረበች አቤቱታ ካቀረብሽ ተብሎ 3000 ብር የተጣለበት ፍርደ ገምድልነት አለ። እና በአጠቃላይ ስታየው አምቦን ግንጭም አካባቢ ላይ በኦሮሚያም አካባቢ ላይ እስካሁን ድረስ ጥሩ የሆነ አትሞስፌር የለም አለን መረጃ።
መልካም አቶ አዳነ፣ ምናልባት ተጨማሪ መረጃ ካሉት ብቻ ነው ይህን ጥያቄ የሚመልሱልኝ። እነኚህ ሰዎች በምን ስራ ይተዳደሩ እንደነበር የሚያውቁት አለ? 4000 የተባሉት ምን ሰርተው ነው? ብዙዎቹ የዚህን የግብር ውሳኔ የሚቃወሙ ሰዎች ቀድሞውንም ለግብር የሚመጥን ገቢ የሌላቸው መሆኑን ብዙ ቦታዎች ላይ በዘገባዎች ተመልክተናልና የእነኚህንም ሰዎች እንደው ለመረዳት ከተቻለ 2000 ብር ክፈሉ ተብሎ የተጣለባቸው ኋላ ያለባቸው ሴትስ ምን ይሆን የሚሰሩት? የሚያውቁት ነገር ይኖር ይሆን?
ጥሩ። እንደ ፓርቲና እንደ ህዝብ ግንኙነት የተከታተልኩትን እያለሁ 4000 ብር ቅሬታ ያቀረበ ሰው ለምን አቀረብክ ተብሎ ወደ 7000 ብር እንዳደገበት፣ 2000 ብር አቤቱታ ያቀረበች ወደ 3000 ብር እንዳደገባት፣ ይህንን በፓርቲ ደረጃ ላይ እና ኢፍትሐዊ በሆነ መልኩ የሚያሳዝነን ድርጊት መሆኑን እንደ መኢአድ እየነገርኩ ከዛ ውጭ ሰዎቹ ላይ የማዋከብ የማሰራራት የማሰር እንትን እንዳይመጣ ኢፍትሐዊ የሆነ ድርጊት መፈጸሙን በጣም አስረግጬ ነው የምነግርህ። እንግዲህ ሌላ አስፈላጊ ከሆነ እዚህ ያሉ የእናንተ ወኪሎችም ጋር ላገናኛቸው ስለምችል፣ በሀገራችን በከፍተኛ ደረጃ የሆነ ትርምስ ላይ ናት። እኛ አሁን የምንፈልገው ሰላም ነው። ሰላም ለማምጣት ደግሞ መረጋጋት መኖር አለበት እና የህዝብ መረጋጋት ማምጣት የሚችለው ደግሞ ኢህአዴግ አሁን በጀመረው የእልክ አካሄድ አይደለም እና ስለዚህ በወደ ሰፊነት በተለይ የህዝቡን ችግር ሙሉ በሙሉ ሊቀርፍ የሚችልበትን ሁኔታ እንደው ምናልባት ከታች እስከ ላይ ድረስ ያሉ አመራሮች ሁኔታውን ቆም ብሎ ቢያስቡትና የሀገራችንን አንድ ሀገር ናት ያለች ሌላ ሀገር የለንም የሀገራችንን ህዝብ ከማመስ ከማተራመስ ተቆጥበው የህዝቡን ጥያቄ ሊፈቱ የሚችሉበትን ወደ ሰፊነት እንዲሰጣቸው ይፈልጋለሁ። አመሰግናለሁ።
የአካባቢው ሁኔታ ከነኚህ እርምጃዎችም ጋር ከህዝቡ ውሳኔዎችም ጋር ንግድ ድርጅቶችም ውሳኔዎች ጋር ተያይዘው የሚመጡትን ሁኔታዎች እንከታተላለን። አቶ አዳነ ጥላሁን የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊና የህዝብ ግንኙነት ክፍል ኃላፊ መልሰን እንጠይቃለን። እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ።
በአቶ አዳነ ለተገለጹት መረጃዎች የክልሉን መንግስት ባለስልጣናት ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። አድማጮቻችን፣ በአሁን ወቅት በስራ ምክንያት ከክልሉ ውጪ መሆናቸውን የገለጹልንና ማምሻውን በስልክ ያገኘናቸው የክልሉ መንግስት ቃል አቀባይ አቶ አዳነ ጥላሁን የምክትላቸውን የአቶ ጸጋዬን ስልክ ቢሰጡንም የአቶ ጸጋዬ ስልክ ባለመነሳቱ ግን ምላሹን ለዛሬ ማካተት አልቻልንም። በጥረታችን ቀጥለን እንደተሳካለን የምናቀርብ መሆኑንም ከወዲሁ ለመግለጽ እንወዳለን።
ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የኬንያ ፕሬዝደንታዊ ምርጫ ውጤት ነገ አርብ በይፋ ይገለጻል ተብሎ እየተጠበቀ ነው። የምርጫ ኮሚሽኑም ቀደም ሲል በኤሌክትሮኒክ መሳሪያ ከተላኩለት ውጤቶች ጋር አመሳክሮ ለማረጋገጥ በሀገሪቱ ውስጥ ከሚገኙ የድምፅ መስጫ ጣቢያዎች በይፋ የተፈረመባቸውን ቅጾች በሙሉ እየተጠባበቀ መሆኑን አስታውቋል። ተቃዋሚዎች ግን እስካሁን የተገለጹ ውጤቶች ትክክል አይደሉም ሲሉ አሁንም ይከራከራሉ። ትክክለኛው አሸናፊ በእጩነት ያቀረቧቸው ራይላ ኦዲንጋ መሆናቸውን በዛሬው ዕለትም አስገንዝበዋል። የአሜሪካ ድምፅ ዘጋቢ ጂል ክሬግ ዘገባ ከናይሮቢ ደርሶናል። ሰሎሞን ክፍሌ ያቀርበዋል።
ኬንያውያን በትላንትናው ዕለት የወቅቱ ፕሬዚደንት ኡሁሩ ኬንያታና የተቃዋሚው መሪ ራይላ ኦዲንጋ የተወዳደሩበትን ፕሬዝደንታዊ ምርጫ ውጤት ለመስማት በጉጉት እየተጠባበቁ ነው። በሀገሪቱ ሰዓት አቆጣጠር እስከ ዛሬ ሐሙስ ከቀትር በኋላ ድረስ የምርጫ ባለሥልጣናቱ በመላ ሀገሪቱ ካሉ 290 የምርጫ ወረዳዎች የ170ውን የተፈረመባቸው ሰነዶች፣ ከ40889 የድምፅ መስጫ ጣቢያዎች ደግሞ 1000 ፎርሞችን በመጠባበቅ ላይ ነበሩ። የኬንያ ነጻው የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ቺሉካቲ በዛሬው ዕለት ሲናገሩ በአሁኑ ሰዓት በምርጫው ሂደት የመጨረሻ ረድፍ ላይ እንገኛለን ብለዋል።
ከተመላሽ የአስመራጭ መኮንኖች የሚገኙ የፕሬዝዳንታዊ ምርጫ ውጤቶች በሙሉ ብሔራዊ ቆጠራ ማዕከሉ ነገ አርብ ነሐሴ 5 ቀን ልክ እኩለ ቀን ላይ ይደርሳሉ።
ከዚያ የሚጠበቀው ቆጠራው ከተጠናቀቀ ጥቂት ጊዜ በኋላ በፕሬዝዳንታዊው ምርጫ ያሸነፈው እጩ ተወዳዳሪ ማንነት ይገለጻል ተብሎ ነው። በምርጫ ኮሚሽኑ እስካሁን በተገለጸው ጊዜያዊ ቆጠራ ውጤት መሠረት ኡሁሩ ኬንያታ የተቃዋሚውን መሪ ራይላ ኦዲንጋን በዘጠኝ ነጥብ ይመራሉ። ተቃዋሚዎች ግን እነዚያን ውጤቶች የተጭበረበሩ ናቸው ሲሉ ውድቅ ያደርጋሉ። የምርጫ ኮሚሽኑ የኤሌክትሮኒክስ ኮምፒውተር መረብም በዘዴ ተጠልፏል ሲሉ ያስረዳሉ። የምርጫ ኮሚሽን ሊቀመንበር ዋፉላ ቺሉካቲም ድምፅ ከተሰጠ በኋላ ኮምፒውተሮቹን ለመሰርሰር የተደረጉ ሙከራዎች ነበሩ ግን አልተሳካላቸውም ብለዋል። ተቃዋሚው ፓርቲ የሚለው በእርሱ ስሌት መሠረት ኦዲንጋ ኬንያታን በ600,000 ድምፅ ይበልጣሉ ነው። የተቃዋሚው የናሳ ጥምረት ፓርቲ መሪ ሙሳሊያ ሙዳቫዲ ዛሬ ለጋዜጠኞች ሲናገሩም
We demand that the IBC chairperson announce the presidential election results.
የምርጫ ኮሚሽኑ ሊቀመንበር ውጤቶቹን ይፋ አድርጎ ራይላ አሞሎ ኦዲንጋ የኬንያ ሪፐብሊክ ሕጋዊ ፕሬዝዳንት ሆነው መመረጣቸውን እንዲያውጅ እንጠይቃለን።
ከምርጫው ጋር በተያያዘ እንደ ኪሱሙና ማታሃሬ ባሉ የሀገሪቱ አካባቢዎች እንዲሁም ከትላንት ጀምሮ በየመንገዱ የተቃጠሉ ጎማዎች ዛሬም በሚታዩባቸው በኪቤራ የቁጭራ ሰፈር ውጪ ጥቃቅን ሁከቶች ተፈጥረዋል። የኪቤራ አንደኛው ነዋሪ ጆርጅ ኦሞንዲ ኦቲኖ ሲናገሩ ግን ውጤቱ ምንም ይሁን ምን ሕዝቡ አመጽ እንዳይፈጠር መከላከል አለበት ብለዋል።
Even if I'm celebrating, let me celebrate in a way that may not provoke the other person. Because if I celebrate in a way that...
አሸንፈን ደስታዬን ለመግለጽ ቦታ እንኳን ሌላውን በሚያስቆጣ መልክ ማድረግ የለብኝም። ያና ለማድረጉ ግጭቶች እንዲፈጠሩ የሚፈልጉ ሰዎችን ስሜት ያነሳሳል። እኛ ግጭት እንዲፈጠር አንፈልግም።
የምርጫ ኮሚሽኑ ስራውን እያጠናቀቀ ባለበት ባሁን ወቅት ሀገሪቱ የምርጫውን ይፋ ውጤት በመጠባበቅ ላይ ትገኛለች።
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ35 ደቂቃ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን ተለዋወጡ። የምናስተናግዳችሁ ሰለሞን አባተና
አዲሱ አበበ ነን።
የፕሮግራሙ መሪ ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
በኢትዮጵያ ተከስቶ በቆየው ድርቅ ያስቸኳይ ጊዜ ምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ7.8 ወደ 8.5 ሚሊዮን ከፍ ብሏል። የተከለሰው የሰብአዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞትም ሁኔታውን አባብሶታል። ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ዛሬ ሆን ተብሎ ተገፍትረው ወደ ባህር መጣላቸውና ከመካከላቸው እስካሁን 19 ሰው መሞቱ መረጋገጡን የዓለም የስደተኞች ጉዳይ ድርጅት IOM አስታውቋል። ትናንት 120 ኢትዮጵያውያንና ሶማሊያውያን ተመሳሳይ አድራጎት እንደተፈጸመባቸውና ከነዚህም ውስጥ 50 በላይ እንደሞቱ የድርጅቱ አመልክቷል። በሁለቱ አደጋዎች የ69 ሰው ህይወት ጠፍቷል ተብሏል።
ተከታዩ ዘገባ ሳውዲ ወደሚገኙ ኢትዮጵያውያን ህይወት ይወስደናል።
የሳውዲ አረቢያ መንግስት ህጋዊ የመኖሪያና የስራ ፈቃድ ባላቸው የውጭ ሰዎች ላይ በየአመቱ የሚያድግ ወርሃዊ የነፍስ ወከፍ ክፍያ ተግባራዊ ማድረግ ጀምሯል። ቤተሰብ መስርተው ለብዙ አመታት ሳውዲ አረቢያ ውስጥ ኖሩ የነበሩ ኢትዮጵያውያን በአዲሱ ክፍያ ንረት ምክንያት መረጋጋት እንዳቃታቸውም ለቪኦኤ ገልጠዋል። ካለፈው ሐምሌ 10 ጀምሮ ተግባራዊ የተደረገው የመጀመሪያው 100 ሪያል በነፍስ ወከፍ የክፍያ ተመን በየአመቱ በ100 ሪያል እየጨመረ እንደሚሄድ ነው ደንቡ የደነገገው። በክፍያው የተማረሩ ኢትዮጵያውያን ሪያድ በሚገኘው የማህበረሰብ ቢሮአቸው አማካኝነት ተሰባስበው መፍትሄ ሆናል ባሏቸው ሐሳቦች ላይ ተወያይተው ነበር። መስተዋት አራጋው ነች ዝርዝሩን ያዘችው።
በየወሩ በቤተሰብ አባላት ቁጥር በነፍስ ወከፍ 100 ሪያል ለመንግስት እንዲከፈል የሚያዘው ህግ ከሐምሌ ወር አጋማሽ ጀምሮ በሳውዲ አረቢያ ተግባራዊ መሆን ጀምሯል። ህጋዊ የመኖሪያና የስራ ፈቃድ ያላቸው የውጭ ሀገር ዜጎች ላይ የተጣለው ይህ የክፍያ ተመን እንደ አውሮፓውያን አቆጣጠር እስከ 2020 ዓመተ ምህረት ድረስ በየአመቱ የሚጨምር ነው። በሳውዲ አረቢያ የሚኖሩ በርካታ ኢትዮጵያውያን በአዲሱ የክፍያ ተመን ምክንያት ከፍተኛ አጣብቂኝ ውስጥ እንደሚገኙ ለቪኦኤ ገልጸዋል። የኢትዮጵያ መንግስት ችግሩን የሚቀርፍበትን መንገድ ለመወያየት ሪያድ በሚገኘው የማህበረሰብ ቢሮ አማካኝነት በርካታ ኢትዮጵያውያን ባሳለፍነው ሳምንት መጨረሻ ተሰባስበው ነበር። ሪያድ የሚገኘው የማህበረሰብ መሪ አቶ ሻውል ጌታሁን የአዲሱን ህግና የኢትዮጵያውያኑን ተዛማችነት በማብራራት ይጀምራሉ።
በዋናነት የሰው ኃይል ልማት ላይ ያተኮረ ነው ፖሊሲያቸው። እንደዛም ስለሆነ ምንድነው አንደኛ የዜጎቻቸው ስራዎች ውስጥ ሊገቡ ይፈልጋሉ። በፕሮግራም ሳውዲዛይዜሽን የሚባል የራሳቸው የሆነ ፖሊሲ አላቸው። የግል ሴክተሮች ውስጥ የሳውዲ ዜጎች የሌሎች ሀገር ዜጎችን ስራ እንዲተኩ ነው ፖሊሲው የሚለው። ያንንም ካላረጉ ደግሞ በውጭ ሀገር ባንድ ካምፓኒ ውስጥ ባሉ የውጭ ሀገር ሰራተኞች ብዛት ካምፓኒው ይከፍላል በየወሩ። ይሄ አሁን የሚጀምረው ከሚቀጥለው ጃንዋሪ 2018 የሚጀምር ህግ ነው ይሄኛው። ከዚህ በፊት ደግሞ አሁን የጀመረው ዲፔንደንስ ሌቪ ብለው ያወጡት አለ፣ ከቤተሰብ ክፍያ ነው። ይሄ ምንድነው? ከ2017 ከ2018 በ100 ሳውዲ ሪያል በአንድ ህፃን አንድ የውጭ ዜጋ ይከፍላል። ከ2018 2018 እስከ 19 ደግሞ 200 ሪያል በየወሩ ይከፍላል። ከ2019 እስከ 2020 ደግሞ 300 ሳውዲ ሪያል ይከፍላል በልጁ ቁጥር ማለት ነው። አሁን እንግዲህ እዚህ ላይ አንደኛ ብዙ ካምፓኒዎች ስራዎችን ዘጉ ያሉትም ደግሞ የውጭ ሀገር ዜጎችን ያስለቀቁ ግን ያገሩን ዜጎች መሰደድ ጀመሩ። እንደገና ደግሞ በአብዛኛው ኢትዮጵያዊ እዚህ ሀገር ያለ ኢትዮጵያዊ ደግሞ የሚተዳደረው ትንንሽ ሱቆች ላይ ትራንስፖርት ስራ ላይ እና ይሄ ነው የሚባል በጣም ፕሮፌሽናል የሆነ ሰውም ብዙ አይደለም እዚህ አካባቢ ላይ ያለው። አሁን እነዚህ ትንንሽ ሱቆች ሙሉ በሙሉ በሳውዲዎች እንዲያዙ ተደረጉ። ከዛ በተጨማሪ ደግሞ በእያንዳንዱ ዲፔንደንት ወይም ህፃን ወይም የቤተሰብ አባል ቁጥር ክፍያዎች ጀመሩ። ቪዛዎች ላይ ዋጋቸው ጨመረ። የመውጫና የመመለሻ ቪዛ ከዚህ በፊት 200 ሳውዲ ሪያል ከፍሎ ሰው የፈለገውን ያክል ጊዜ ቪዛ መውሰድ ይችል ነበር። አሁን ግን በቆየሽ ወር ቁጥር በየወሩ 100 ሳውዲ ሪያል ይጨምራል። እነዚህ ነገሮች አንድ ላይ ኢትዮጵያውያንን ቀጥተኛ የሆነ ተጎጂ ነው ያደርገው።
ኑሪ እስማኤል መሐመድ ይባላሉ። በሳውዲ አረቢያ ለ15 ዓመታት በህጋዊነት ኖረዋል። ቤተሰብ መስርተዋል፣ ንብረትም አፍርተዋል።
በወር 100 ሪያል እስከ 2020 100 ሪያል እየጨመረ የሚሄድ ክፍያ እንድንከፍል ተጠይቀናል እና ከምናገኛት ገቢ አንጻር ተመጣጣኝ አይደለም። ሳውዲ አረቢያ ውስጥ የመኖር እድላችን ኮምፕሊትሊ ጨልሟል እና አብዛኛው ህጋዊ የመኖሪያ ፈቃድ ያለው ኢትዮጵያዊ ህገወጥ የሆነ ነው። ንብረቱን በዚህ አጋጣሚ እኛ ቋሚና ተንቀሳቃሽ ንብረቶች አሉን። እነዚህ ንብረቶቻችን የአንዳንዶቹ ለምሳሌ ያህል የመለስተኛ የህዝብ ማመላለሻ አውቶቡስ ያለን በመካከለኛ ደረጃ የምንኖር እነዚህ አውቶቡሶቻችን በሳውዲያን ስም ነው የምንገዛው። እነዚህ ተንቀሳቃሽና ቋሚ ንብረቶቻችን በአሁኑ ሰዓት በሳውዲያን ስም ስላለ እኛ ህገ ወጥ እየሆነ በሄድን ቁጥር እነዚህ ንብረቶቻችን ከእጃችን ይወጣሉ። በሁለተኛ ደረጃ ደግሞ በቀጣይነት ሳውዲ አረቢያ ውስጥ የመኖሪያ ፈቃድ እያደሰን ልጆቻችንን የምናስተምርበት አቅም የለንም። የመኖሪያና የስራ ፈቃድ ያለን ኢትዮጵያውያኖች መኖር የማንችልበት ደረጃ ላይ ስለደረስን መንግስታችን በዚህ ጉዳይ በአፋጣኝ እንዲደርስልን ነው። ባለፈው ጊዜ በሪያድ ኢትዮጵያ ኮሚኒቲ ማህበር ስብሰባ ተጠምጠን የአቋም መግለጫ ያወጣ ነው።
ሌላው ኢትዮጵያዊ ከ17 ዓመታት በላይ በሳውዲ አረቢያ ነዋሪ የሆኑት አቶ ሀሰን ሺፋ ናቸው።
በርከት ያለ ቤተሰብ ያለው በቃ ከአቅሙ በላይ ነው የሚሆነው። በተለይ ኢትዮጵያውያኖች አብዛኛው በአነስተኛ ደሞዝ የሚሰሩና በቃ ከእጅ ወደ አፍ ኑሮ የምንኖር ስለነበረ የሚከብድና በጣም በቃ አስጨንቆ ያለ ሁኔታ ነው ያለው። አብዛኛውም ልጆቹንና ባለቤቱን ወደ ሀገር እየላከ ያለበት ሁኔታ ነው ያለው። እኔ 3 ልጆች አሉኝ። ያው 3 ልጆች አስተምር ነበር እዚህ ኢትዮጵያን ኮሚኒቲ ስኩል። እንግዲህ ከአቅም በላይ የሆነበት ሁኔታ ነው ያለው። ይህንን አመት ሞክሬ ከዛ በኋላ እንግዲህ በመንግስት የሚመቻች ነገር ካለ ያው ልጆቼን ማስተዳደር የሚችልበት ሁኔታ ከተፈጠረልኝ ያው ከነ ቤተሰቦቼ ለመግባት ነው።
በሳውዲ አረቢያ ከ25 አመታት በላይ ኖረዋል አቶ አቡ ፏድ። ይህን ያህል አመት በሳውዲ ስኖር እንዲህ ያለ ጠንካራ ህግ ተግባራዊ ሆኖ ስመለከት የመጀመሪያዬ ነው ይላሉ።
10 ልጅ አለው አለ አላህ ያሳይሽ። 7 ልጅ አለ አለ እንግዲህ በአንድ ጊዜ ይህንን መክፈል ግድ ይለዋል። የትምህርት ቤት አለ። ትምህርት ቤት በነጻ ትምህርት ቤት ለዚህ ለዜጋ ለኛ ዜጋ የለውም። ያው ከፍሎ ነው የሚማረው። ትምህርት ቤት ይከፈላል። እነሱ የወር ይከፈላል። የመንግስት የማይኖረው እድገት ይከፈላል። የምግድሽን ይከፈላል። ከዛ አልፎ ለከፍል የሚባለው ስፖንሰር የሚባለው ነው። ለከፍል ገንዘብ እየሰጣን ነው የምንኖረው። ለብዙ አመት የኖሩበትን ቻቸው ይመጣሉ። አሁን ልጅ ወልደዋል። ቤተሰብ ብዛት አላቸው። እነዚህን ልጆቻቸውን ማሳፈር አይችሉ። አብዛኛዎቹ ቤት የላቸውም። እዛም መተዳደሪያ የላቸውም። አገር ከገቡ በኋላ በተቻለ መጠን ሌሎች አገሮች እንዳደረጉት በቃ ይሄ መንግስት ይሄ አገር ሂደት ብለው እንዲሄድ አድርገው የተባለው ሚና የተጫወቱ ነው ያሉ ውጡ ብሎ ጠልቶታል። ጠልቶናል። በጣም ጠልቶናል። በተለይ እኛና ኢትዮጵያውያንን ሰው ሊወጣ ይፈልጋል። ይሄን አውቆ ሊወጣ ይፈልጋል። ከዛ ትቼ የምታወቱ ችግር አሁንም በችግሩ እንዴት ይገባለሁ? ያፈራሁትን ንብረት ይዤ ገብቼ የሆነ ነገር መስራት አለብኝ፣ የቤተሰብን ችግር መፍታት አለብኝ፣ ራሴን ማኖር አለብኝ፣ ያስኳትን ነገር ይዤ ልግባ ሲል እዛ ቀረጥ አይችልም መቅረት ትልቀውን ተራራ የሆነበት ይሎች።
የኢትዮጵያ መንግስት የሚመለከታቸውን ዜጎች ለመታደግ ጥረት እንዲያደርግ እንጠይቃለን በማለት ሪያድ የሚገኘው የኢትዮጵያ የማህበረሰብ መሪ አቶ ሻውል ጌታውን ጥሪያቸውን አስተላልፈዋል።
በአብዛኛው ሰው እዚህ ሀገር ላይ እንደ ሀገሩ ቤተሰብ መስርቶ የኖረበት ሀገር ነው። ታስበው አሁን ግን እንደዚህ አይነት ጫናዎች ሲፈጠሩ እንዲሁ ተነስቶ ወደ ሀገር ቤት መግባት ደግሞ ሌላው ችግር ሆነ። አሁን በዚህ መሀል ነው የድረሱልኝ ጥሪ ነው ስብሰባችን የነበረው። አሁን እዚህ ያለው ህብረተሰብ ከኢትዮጵያ መንግስት ይህንን ችግር አይቶ ሆነ ስርዓት ዘርግቶ ይህንን ችግር እንዲቀርፍ እና ይህንን ህዝብ እንዲታደገው ነው በዋናነት ልጆቻችንን ይዘን ሀገር እንግባ ነው ጥያቄው። ሰው ለመንግስት እንዲነገር የምንፈልገው ነገር ይሄ ነገር ዜጋን የመታደግ ይሄ ህግን የማክበር የማስረስ ጉዳይ ሳይሆን ሲስተም አበጅቶ ሲስተሚክ በሆነ መልኩ ይህንን ማህበረሰብ በምን መልኩ እንርዳው ብሎ ይህንን ህብረተሰብ ደግሞ መታደግ ደግሞ ያው ከመንግስት ነው፣ ከማን ይጠበቃል?
የሳውዲ መንግስት እንደ አውሮፓውያን አቆጣጠር በ2013 ዓ.ም ባስቀመጠው መረጃ መሰረት በሳውዲ አረቢያ በህጋዊ መንገድ በስራ ላይ ተሰማርተው የሚገኙ የውጭ ሀገር ዜጎች ቁጥር ከ9 ሚሊዮን በላይ ነው። አብዛኛዎቹ በትራንስፖርት አገልግሎት፣ በእርሻ ስራ፣ በንጽህናና በቤት ውስጥ አገልግሎት ስራ ላይ የተሰማሩ ናቸው። የሳውዲ አረቢያ መንግስት እንደ አውሮፓውያን አቆጣጠር በ2030 ዓ.ም የሀገሪቱን ዜጎች በስፋት በተለያዩ የስራ ዘርፎች ላይ ማስተማራት እቅድ እንደያዘ የብሉምበርግ ዘገባ ያመለክታል።
ቀጥሎ የሚቀርበው ቅንብር ሰለሞን አባተ የሚያዘጋጀው የተፈጥሮ አካባቢ ሳይንስና ህይወት ነው።
ኦገስት 21 2017 ዓመተ ምህረት ከአስር ቀን በኋላ የፊታችን ነሐሴ 15 በወዲያኛው ሰኞ ማለት ነው ዩናይትድ ስቴትስን ከምዕራብ ወደ ምስራቅ የሚያቋርጥ የፀሐይ ግርዶሽ ይኖራል። ያለፈው የፀሐይ ግርዶሽ ዩናይትድ ስቴትስ ምድር ላይ የታየው የዛሬ 38 ዓመት ነበር። እንዲህ አይነት ከምዕራብ እስከ ምስራቅ ያቋርጣት ግርዶሽ የነበረው ግን የዛሬ 100 ዓመት ነበር። ግርዶሹ በተወሰኑ አካባቢዎች ሙሉ ግርዶሽ ወይም ቶታል ኤክሊፕስ ሲሆን ከፊል ግርዶሽ ፓርሻል ኤክሊፕስ ስር የሚያርፉ ስፋት ያላቸው የዩናይትድ ስቴትስና የካናዳ አካባቢዎች አሉ። ዋሽንግተን ዲሲና አካባቢዋ ከፊል ግርዶሽ ስር ከሚያርፉት ናቸው። ግርዶሹ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 7 ሰዓት ከ17 ደቂቃ ከ52 ሰከንድ ላይ ይጀምርና 8 ሰዓት ከ42 ደቂቃ ሲሆን ከፍተኛው ከፊል ግርዶሽ ላይ ይደርሳል። ከሰዓት በኋላ 10 ሰዓት ከ01 ደቂቃ ሲሆን ጨረቃ ከፀሐይ መንገድ ሙሉ በሙሉ ተወጣና በዋሽንግተን ዲሲ የግርዶሹ ፍጻሜ ይሆናል። ጨረቃ ወደ ፀሐይ አንጻር ገብታ ሙሉ በሙሉ እስክትወጣ ሙሉ የግርዶሽ ጊዜ 2 ሰዓት ከ44 ደቂቃ ነው የሚሆነው። ኦገስት 21 ወይም ነሐሴ 15 በአመዛኙ ፀሐያማ፣ ሙቀቱ ከፍተኛው 85 ዝቅተኛው 70 ዲግሪስ ፋራንሃይት በመሆኑ ለዋሽንግተን ዲሲና አካባቢዋ ተመልካች እጅግ የተመቸ እንደሚሆን ተተንብዮአል። ግርዶሹ የዩናይትድ ስቴትስን ምዕራባዊ ጫፍ የሚነካው በአካባቢው ሰዓት አቆጣጠር ከረፋዱ 3 ሰዓት ከ04 ደቂቃ ላይ ኒውፖርት ኦሬገንን ሲሆን ለሁለት ደቂቃዎች በሚቆየው አጠቃላይ ወይም ሙሉ ግርዶሽ ስር የሚወድቁት ከኦሬገን በኋላ አይዳሆ፣ ዋዮሚንግ፣ ኔብራስካ፣ ካንሳስ፣ ሚዙሪ፣ ኢሊኖይ፣ ኬንታኪ፣ ቴነሲ፣ ሰሜን ካሮላይና፣ ጆርጂያ እና ደቡብ ካሮላይና ይሆናሉ። ብዙ ሰው የማይኖርባቸውና ሙሉ ግርዶሽ የሚያልፍባቸው ስቴቶች ሞንታናና አይዋ ብቻ ናቸው። ከኒውፖርት ኦሬገን ጀምሮ በአማካይ በሰዓት 3600 ኪሎ ሜትር በሆነ ፍጥነት የሚምዘገዘገው የጨረቃ ጥላ የደቡብ ካሮላይናዋን ቻርልስተን ለቆ ሲወጣ የዩናይትድ ስቴትስን ግዛት የሚያቋርጠው ሙሉና ከፊል የፀሐይ ግርዶሽ ፍጻሜ ይሆናል። ለመሆኑ የፀሐይ ግርዶሽ ምንድነው? እና ሌሎችም ጥያቄዎችን እንዲመልሱልን በዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ተመራማሪና የሥራ ኃላፊ የሆኑትን ዶክተር ብሩክ ላቀውን ጋብዣለሁ። ጤና ይስጥልኝ ዶክተር ብሩክ ላቀው፣ እንደምን አመሹ?
ጤና ይስጥልኝ፣ እንደምን አመሻችሁ?
እግዚአብሔር ይመስገን። የፀሐይ ግርዶሽ ለመሆኑ ምንድነው?
በአጠቃላይ
ፀሐይ ግርዶሽ እንግዲህ ያው ኢክሊፕስ ነው በእንግሊዝኛ የሚባለው። ጨረቃ ምድርን ትዞራለች አይደለም? ትዞራች ይያለች። በተወሰነ ወቅት ደግሞ ፀሐይና ምድር ማልተውናለች። በሚተውንበት ጊዜ የፀሐይን ጨረር በሙሉ ስትጋርድ ያው ግርዶሽ ይሆናል፣ ኢክሊፕስ ይሆናል። አይነት ደግሞ አይነት አለው። ጨረቃ መሬታችን በምትዞርበት ጊዜ አንዳንዴ ቀረብ ትላለች፣ አንዳንዴ ራቅ ትላለች። ኤሊፕቲካል እና አንዳንድ ጊዜ በጣም ራቅ ባለችበት ጊዜ ከሆነ ፀሐይና ምድራችን መሃል የምትገኘው፣ በዛን ጊዜ በሙሉ የፀሐይን ብርሃን አትከልልም። ያን ጊዜ እንደ ቀለበታዊ ግርዶሽ ይባላል። የፀሐዩ ዳር ዳሩ ይታያል፣ ወይም ደግሞ ፓርሻል ይሆናል፣ በግማሽ አልፏል ይላል። አዎ ክፍት ይሆናል። የአሁኑ እንግዲህ ዛሬ የምናወራው ዋናው ቶታሊቲ በጠቅላላ ርቀቷ ልክ አስፈላጊ ቦታ ላይ ስለሆነ ፀሐይም በሙሉ ትጋረዳለች።
ወደ መሬት ቀርባ የምትገኝበት ጊዜ ነው ጨረቃ ማለት ነው። አሁን
ትንሽ ቀረብ ባለችበት ጊዜ ነው እንደዛ የሚሆነው።
የኦገስት 21 ወይም የፊታችን ነሐሴ 15 የሚከሰተው የፀሐይ ግርዶሽ ማለት ነው። ዶክተር ብሩክ እስቲ ስለዚህ ስለፊታችን የዛሬ 10 ቀን ስለሚከሰተው የፀሐይ ግርዶሽ ትንሽ እንነጋገርና እንዴት ነው የሚጀመረው?
እንግዲህ እንዲህ አይነት የፀሐይ ግርዶሽ በከፊልም በቀለበታዊም ደግሞ እንደዚህ በሙሉ ጠቅላላ ጨለማ የሚሆንበት በየጊዜው ይከሰታል እና የአሁኑ ግን ጠቅላላ ግርዶሹ በመሬት ላይ የሚሆንበት በጣም ብዙ ጊዜ ብዙ ዓመታት ይተላለፋል ኢን ቢትዊን እና አሁን ለምሳሌ የአሁኑን አይነት ቶታል እንትን ግርዶሽ የሚሆነው
ሙሉ ግርዶሽ ማለት ነው።
ሙሉ ግርዶሽ በ1918 ዓመተ ምህረት ነው አሜሪካን ላይ
የዛሬ 100 ዓመት ማለት ነው።
100 ዓመት አዎ 99 ዓመት ማለት ነው። እና የሚጀምረው የአሁኑ ከፖርትላንድ ኦሬገን አካባቢ በሰሜን ምዕራብ አሜሪካ ነው የሚጀምረው። ከዛ ዳያጎናሊ ወደ ታች እየወረደ ወደ ሳውት ካሮላይና ይሄዳል እና ስፋቱ ወደ 70 ኪሎ ሜትር ነው ጨለማ። እና የሚጀምረው ወደ 4 ሰዓት 10 ኤኤም ፓሲፊክ ታይም
ከማለዳው ከረፋዱ ማለት ነው በምዕራብ ዩናይትድ ስቴትስ
በአሜሪካ በዌስተርን ፓሲፊክ ታይም ነው ማለት ነው። ወደ ዋሽንግተን አካባቢ ወደ 1 ፒኤም 7 ሰዓት ከሰዓት ማለት ነው በእኛ አቆጣጠር። እና ዋሽንግተን አካባቢ ያው እንግዲህ ብዙ ኢትዮጵያውያን ይችላሉ የሚሆነው ምንድነው 80 ወደ 82 በመቶ ነው የሚጋርደው። ስለዚህ እንደው ጠቅላላ አይጋርድም ማለት ነው።
ከፊል ግርዶሽ የሚባለው ነው ዋሽንግተን ላይ ያለው
ከፊል ነው። አዎ ከፊል ነው። ግን ቢሆንም 80 በመቶ ይዛ ይጨልማል ማለት ነው።
ጨለማው ምን ያህል የከበደ ይሆናል? እንደው በጊዜ በቀኑ የጊዜ ክፍተት እኔና ለምሳሌ ደንገዝገዝ ሲል አካባቢ ነው የሚሆነው ወይስ ከዛ ይበለጠ ወደ ጨለማ የተጠጋ ነው ወይስ ጥሩ ብርሃን አለ?
ያው እንግዲህ ከ 70 ኪሎ ሜትር ነው የሚጨልመው። ከጎንና ከጎን የሚመጣ ብርሃን ይኖራል ለሁሉም። ግን በዛ ዋናው ጨለማ በሚሆንበት አካባቢ ያሉ ሰዎች በእውነቱ እንደገና እንደ ከሰዓት ፀሐይ እንደጠለቀ ለማለት ነው የሚሆነው።
የሙሉ ግርዶሽ የሚኖርባቸው አካባቢዎች እነዚህ 70 ኪሎ ሜትር ስፋት ያለው ቦታ ያሉኝ ሙሉ በሙሉ ጨለማ ነው የሚሆነው በዛ ሰዓት?
በዛን ሰዓት አዎ።
ዶክተር ብሩክ ተጨማሪ ማብራሪያና ምክር ማላቸው ከግርዶሹ በፊት በሌላ ዝግጅት ይዣችሁ መለሳለሁ። ሙሉን ዝግጅት ግን አሁንም ከዌብሳይታችንና ከፌስቡክ ገጻችን ያገኛሉ። ለግርዶሹ ለምትዘጋጁ ወደ ናሳ ይፋ ዌብሳይት ገብታችሁ ተጨማሪ መረጃ ማግኘት ትችላላችሁ። መነጽር ለምትገዙ ናሳ አፕሩቭድ ሶላር ኤክሊፕስ ግላስስ እንድትገዙ ዶክተር ብሩክ መክረዋል።
አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጥ።
ነገ ጣፎ ከተማ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማፍረስ የዘገባችሁትን ይመለከታል። ከንቲባዋ ወይዘሮ ጫልቱ እንዳሉት የአካባቢው ሕዝብ 5 ቤተክርስቲያናት ስላሉት ተጨማሪ አያስፈልገንም፣ ክፍያ ስለበዛብን ይፍረስልን ብሎ ስለጠየቀንና የመሬት ዝርፊያን ለማስቆም አፍርሰነዋል ብለዋል። ጎበዝ፣ ይህ መልስ የአምስት ዓመት ሕፃን ልጅን እንኳ የሚያሳምን ይመስላችኋል?
ለመሆኑ አንድ የልደታ ቤተ ክርስቲያን አባል በፈቃደኝነት ካልሆነ ለሚካኤል፣ ለገብርኤል፣ ለሩፋኤል ወዘተ ቤተ ክርስቲያናት የአባልነት የግዴታ ክፍያ ካልከፈልክ ተብሎ ይገደዳል? ታዲያ የአምስቱ ቤተ ክርስቲያን አጥቢያ እንዴት ተማሮ ለስድስተኛው ይፍረስልን ይላል? ለማንኛውም ቤተ ክርስቲያናችን ባለቤት ለሌላት ነው። ምን ይደረግ? አመሰግናለሁ። አድማጭ ከቴክሳስ።
ወደ ኢሜል አስተያየት ደግሞ እናልፋለን። ብሩክ ታደሰ ነኝ ያሉ አድማጭ እንዲህ ብለዋል።
ጤና ይስጥልን የአሜሪካ ድምጽ ባልደረቦች፣ እንደምን ከረማችሁ? ትናንት ሰለሞን ክፍሌ ከአቶ አስገደ ገብረስላሴ ጋር ያደረገውን ቃለ ምልልስ ተከታትየዋለሁ። አንድ ነገር አቶ አስገደ ስላስታወሱኝ ነው። ሶስት መንግስታት አሳልፌያለሁ። ባለፉት መንግስታት ሙስና በተለይ በንጉሱ ጊዜ ከመብላት ከመጠጣት አልፍም ነበር ብሏል። ወርቅ አባባል ነው። እኔም እዚያ ላይ ትንሽ ላክልለውት። በደርግ ጊዜ ከፍተኛ የደርግ አስተዳደር ውስጥ ከሚሰራው አባቴ ተወልጄ ኢህአደግ ሀገሪቱን ሲቆጣጠር የ11ኛ ክፍል ተማሪ ነበር ይሉና ይቀጥላሉ።
ብሩክ እንዲህ አሉ። አባቴ ደርግን ለ17 ዓመት ሲያገለግል እኛን ቤተሰቡን ያኖረን የነበረው አንድ ክፍል ባላት የቀበሌ ቤት ውስጥ ነበር። ከመንግስት ለውጥ በኋላ እሷንም ተነጠቀን። አባቴ በጦር ላይ ካምፕ ታሰረ። እኔም ታናናሽ ወንድሞቼን ለመርዳት ትምህርቴን ትቼ የቀን ስራ ጀመርኩ። አባቴም እስር ላይ ሳለ አረፈ። አባቴ በ1969 ዓመተ ምህረት ሶማሊያ ኢትዮጵያን ስትወር ከፍተኛ ዋጋ የከፈለው የሱ ነገር በዚያ በቃ። እኛም ልጆቹ ተበታተንን። ዛሬ በዚህ ዘመን የኢህአደግ ተራ ሰዎች ቦሌ ላይ ሰማይ ጠቀስ ህንጻ ባለቤት ናቸው። ልጆቻቸውም ውጪ ይማራሉ፣ ይታከማሉ። እና እነዚህ ሰዎች ከታሪክ ተጠያቂነት አያመልጡም። አመሰግናለሁ ሲሉ አስተያየታቸውን ቋጭተዋል። ብሩክ ታደሰ።
ብሩክንም ሌሎችንም አድማጮች እናመሰግናለን። አስተያየቶች ያላችሁ እንዲሁ በተላለፈውም ሆነ እንድናስተላልፍ በምትፈልጉት ዝግጅት ላይ ላኩልን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የይሖዋ ምስክሮች ጽንፈኛ ቡድን ነው ሲል የሩሲያ የፍትህ ሚኒስቴር ባለፈው ሚያዝያ ያሳለፈውን እገዳ የሀገሪቱ ጠቅላይ ፍርድ ቤት ሰሞኑን አጽንቶታል። ይህ ውሳኔ ቸርች ኦፍ ሳይንቶሎጂን ጨምሮ በህዳጣን የእምነት ዘርፎች ላይ ሩሲያ የምታካሄደው ማሳደድ አካል ነው ይላል የዛሬው ርዕሰ አንቀጽ። የሩሲያ ባለሥልጣናት በይሖዋ ምስክሮች እንቅስቃሴዎች ላይ የተጣለውን እገዳ እንዲያነሱ፣ የተዘጋውን የይሖዋ ምስክሮች የአስተዳደር ማዕከል እንዲከፍቱ፣ እንዲሁም ጽንፈኛ አድራጎቶች በሚል ሰበብ ያለ አግባብ የታሰሩ የህዳጣን እምነቶች ተከታዮችን ሁሉ እንዲፈቱ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖወርት መጠየቃቸውን ርዕስ አንቀጹ አመልክቷል።
ሩሲያ የሁሉንም የሐሳብ የህሊና የሃይማኖትና የእምነት ነጻነት እንድታከብር በተጨማሪ እናሳስባለን።
የይሖዋ ምስክሮች በአውሮፓ የዘመን አቆጣጠር በ1880ዎቹ ውስጥ ዩናይትድ ስቴትስ ውስጥ የተጀመረና የተደራጀ እምነት መሆኑን፣ ዛሬ በዓለም ዙሪያ ከ8.3 ሚሊዮን በላይ የይሖዋ ምስክሮች አማንያን መኖራቸውንና ሩሲያ ውስጥ ወደ 175,000 የእምነቱ ተከታዮች እንዳሉ ርዕሰ አንቀጹ ጠቁመዋል። በዓለም አቀፍ የእምነት ነጻነት ጉዳዮች ላይ ለዩናይትድ ስቴትስ ፕሬዚደንትና ለተወካዮች ምክር ቤቷ የፖሊሲ ሐሳቦችን የሚያቀርበው የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ኮሚሽን የሚባለው ፌዴራል ኮሚቴም የሰሞኑን የሩሲያ ጠቅላይ ፍርድ ቤት ውሳኔ ማውገዙን አመልክቷል። ርዕሰ አንቀጹ
የጠቅላይ ፍርድ ቤቱ ውሳኔ የመንግስቱን ሰላማዊ የእምነት ነጻነት ተግባራትን ከጽንፈኛነት ጋር የማተካከል ያልተቋረጠ አካሄድ በሚያሳዝን ሁኔታ ያንጸባረቀ ነው። ምስክሮች ጽንፈኛ ቡድን አይደለም። ስለዚህም አምልኳቸውን ያለ መንግስት አፈና በግልጽና በነጻነት ማከናወን መቻል አለባቸው።
የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ሊቀመንበር ዳንኤል ማርክ መልእክት ነው። ይህ ኮሚቴ ሩሲያ ታካሂዳለች ላለው የተደራጀና ለይቶ ያነጣጠረ የሃይማኖት ነጻነት ጥሰት ልዩ ስጋትን የፈጠረች ሀገር ሲል ፈርጇታል። በሩሲያ ሕገ መንግሥት በተደነገገው መሠረት ሩሲያ ውስጥ ሁሉም ህዳጣን እምነቶች የሃይማኖትና የመደራጀት ነጻነታቸው ሊከበርላቸው ይገባል ሲል ርዕሰ አንቀጹ መልእክቱን ቋጭቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን ልንሰናበት ነው ማለት ነው። ፕሮግራሙን ጨርሰን ግን ሰለሞን አጫጭር ማሳሰቢያዎች አሉ አይደል?
መረጃውን አለን ለዛሬ ወጡ። የዩናይትድ ስቴትስ ዶላር 23 ብር ከ23 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ የባንክ ማለት ነው 23 ብር ከ46 ሳንቲም ነበረ። የኢትዮጵያ ብሔራዊ ባንክ nbe.gov.ethi ላይ 18 ምንዛሪዎች አሉ። የኢትዮጵያ ሜትሮሎጂ ኤጀንሲ ዛሬ ባወጣው መረጃ መሰረት አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 21 ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ዝቅተኛው የባሌሮቤው 9 በከፍተኛው ደግሞ የሰመራው ከፍተኛ 39 ዲግሪ ሴልሺየስ ነው። በሜትሮሎጂ ኤጀንሲ ዌብሳይት www.ethiomet.gov.ethi ላይ የ18 አካባቢዎች መረጃ ወጥቷል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራሙ አናዘጋጅ ተተበላቸውና በሌሎችም ባልደረቦቻችን ስም ከፕሮዲውሰሯ ብርሃን ኃይሉ ጋር የምንሰናበታችሁ
አዲሱ አበበ እና
እኔም ሰለሞን አባተነን። የትግርኛ ዝግጅት ይቀጥላል። በእኛ በኩል
ሰላም
ተናደሩ። አብራችሁን ስለቆያችሁ እናመሰግናለን።